مرت دیموکراسی یکیپیان اندنت دمس نو. فنوت دیموکراسی یکیپیان اندنت دمس. یکیپیان حزبایی آریوتای پارتی ایاپا ایت از گرچه میکرد یه ساتلایت سرچت نو. تنستلنج اندامن امشاتشو والمشاتشن زاري سنيو ترسم منتقن هلت شاسران مستامتا مرسنو تنوتا ديموكراسي يتيوبيان دن الدمس بيقادو كم نسترى الفول مدبنيا بروغرام اهون يجامرال یه دنبی دل دوی نیستی تماری و چه نبرد نه با اکاری ی اورمو آشن باری و چه تقدس تماری شود دای سکون دلبات نارگیم بذار کیوری چقدر دچون سن نزی یا همراه و تفرش که تقدس سنجو تر سمنتکن اندیشی اندم تو اربا کنات علفا چاو
یه وقت دچون سکوکان یامکا النبل استنچه
زیگیتکینن و زینا انجمرالن به ماسکتلن که فنوت دموکراسی زیگیت کفلیه کرباون یه علتون حتتا نستمالن یه واسال اگرهن اتلکت و میگرس یه کربانو به مچرشم یه ایتیپیا هزباوی آبیوتاوی پارتی هپا لسن یه گمبوتور هلتشی عرط امت مهرت اتمن انسمتن کفلند پروگرامتشن یه تنگکال
برنده توی تکه دبایچه وی تگای یامارا نه یافار اکاواچ یالوی تیپچان لامدلت آدگاش پونه سپوکاوش یه تگودو بموناچو ملساو اندیاگگمو کفتن یترس مدرکی نورپت حال تبلان باوچالوچ آشماگنت اندیا بدبو آفریقا پریتوریا ولتیه دگمو بکینیا نیروبی بسدرسوس من نفج ترگوان کمبال وچ بسوستو اکاواچوس یه منورو تیپچان دگمو አስተማማኝ ሰላም ላይ እንዳልሆነ ተገልጿል። የሸራ ፖለቲከኞችን ፕሮፓጋንዳ ከመስማት ይልቅ ማስከፍ ጦርነት ከማንም በላይ የተጎዱ ወገኖችን ዘለቂታዊ ሰላም ሰፍ ነው ቁስላቸው እንዲሽር መደረግ እንዳለበትም ተጠቁመዋል። በዚህ ጊዜ ኢትዮጵያ ውስጥ ችግር የሚፈጠረው ለህዝብ ከኛ በላይ ለአሳር የሚሉ ተረኛ ፖለቲከኞች በሚያመጡት ሴራ እንደሆነ ግልጽ ነው። ፖለቲከኞች የረባ የፖለቲካ ምህዳር ፈጥረው ልዩነታቸውን እውቅና ለመስጠት አለስና በእኩልነት ለመፎካከር ስለማይሰጡ እንደምንም ብለው ስልጣን ላይ ከወጡ በኋላ አንድ ሌላውን ረግጦ መግዛት ነው የሚታየው። ሌላው ቀርቶ ያለፉትን 50 ዓመታት ታሪክ በወፈረር ስንቃኝ የምናገኘው በህዝብና በሰላም ስም የተፈጸሙ ሸፍጦች መከራና ሰቆቃዎች የተረፈው ለምስኪኑ ህዝብ እንደሆነ ነው። አሁንም ደግመውን ደጋግመን ለማሳሰብ ሆነ ለማስታወስ የምንፈልገው በኢትዮጵያ ምድር በህዝብ መካከል ምንም ችግር እንደሌለ ነገር ግን አገዛዙና ወያኔ የግል ሴራቸውን ለማንጸባረቅ ያደረኩት ጥረት ለበርካታ ንጹሃን እልቂት ምክንያት ሆኗል። ፖለቲከኞችና አጃቢዎቻቸው ከትላንት የገዘፉ ስህተቶች በመማር አገርን ለወድመት ህዝብን ደግሞ ለእልቂትና ለመከራ ላለመዳረግ ጥረት ስለማያደርጉ ነገም ተደጋጋሚ ችግር ሊመጣ ስለሚችል እነዚህ ጸረዞች ከዚህ መሃል አውግዞ መለየት እንደሚገባም ማሳሰቢያ ተሰጥቷል። በኢትዮጵያ ከተያጠው ሙስና የዋጋ ግሽበት የውጭ ምንዛሬ ግኝት አያያዝ አጠቃቀምና ክምችት ኢኮኖሚውን አደጋ ላይ እንዲወድቅ አድርጎታል። የኢትዮጵያ ኢኮኖሚ ከሚደራደሩ ችግሮች መካከል የሚጠቀሰው ከተያጠው ሙስና የዋጋ ግሽበት የውጭ ምንዛሬ ግኝት አያያዝ አጠቃቀምና ክምችት የብር አቅም ከውጭ ገንዘቦች ጋር ያለው ምጥጥን የውጭና የገቢ ንግድ ሚዛናዊነት የምርትና የምርታማነት አቅምና አቅርቦት ተቆጣጣሪ ያጠው በወርቅ በቀንድ ከብት ሀብት በቡና በጫትና በሌሎች ምርቶች የተስፋፋው ኮንትሮባንድና መሰል ትግዳሮች ናቸው። መንግስት ከሌለባቸው ሀገሮች ውስጥ እንዳንዷ የምትጠቀሰው ኢትዮጵያ ዛሬም አገዛዙ ተረኝነቱን በማንጸባረቅ የግል ፍላጎትን በማሟላት በርካታ ህዝብ እኩልነት ላይ ባልተመሰረተ አካሄድ ፖሊሲ ላይ በመንቀሳቀስ ለጉዳት ተዳርጓል። ከላይ በተጠቀሱትና በሌሎች መስኮች የሚስተዋሉ ችግሮችን በተጠና ፖሊሲ ለመግታት የሚቻለው ሀገሪቱ አሉኝ የምትላቸውን የኢኮኖሚ ባለሙያዎች ምክረ ሀሳብ እንዲያቀርቡ እድሉ ሲሰጥ ብቻ ነው ተብሏል። የኢትዮጵያ ኢኮኖሚ በከፍተኛ የሀገር ውስጥና የውጭ ብድር ጫና ውስጥ መገኘቱ አንድ ራስ ምታት ሲሆን፣ ከዚህ ጎን ለጎን አገዛዙ ለተለያዩ ፕሮጀክቶችና ወጪዎች ገበያው ውስጥ የሚረጨው ከፍተኛ መጠን ያለው ገንዘብ ደግሞ ሌላው ፈተና ነው። ሀገሪቱ ጥብቅ የገንዘብ ፖሊሲ እንዲኖራትና የሚያጋጥሙ መሰናክሎችን በብልሃት ለማለፍ በተለያዩ መስኮች የነጠረ የፖሊሲ ሀሳብ ሊያቀርቡ የሚችሉ ባለሙያዎችን እድል ሲሰጣቸው ነው። ነገር ግን ከዚህ በተቃራኒው የኦዴዱ ጠባብ አገዛዝ የተሻለ መፍትሄ አፍላቂ ናቸው የተባሉትን በማሰርና በማገት ብሎም በመግደል የሚታወቅ ሆኗል። የታመመው ኢኮኖሚ ፈውስ የሚያገኘው የውጭ ኃይሎች በሚያይዙት መድኃኒት ሳይሆን ሀገር በቀል ባለሙያዎች በሚያፈልቁት አዋጭ ሀሳብ ሆኖ ሳለ፣ የምርቶች አቅርቦት በቂ ካልሆነ የሰዎች የመግዛት አቅም የተዳከመ፣ የኑሮ ውድነቱም የበለጠ በዚያ ልክ ስለሚቀጥል የሀገር ውስጥ ምሁራን ተገፍተው ከውጭ በውድ ዋጋ የሚገቡ መድኃኒቶችን የሚያካክስ መንገድ እንዳልተመቻቸም ተገልጿል። አገዛዙ ጥናት የጎደላቸው ወቅቱን የማያዋጁና የህዝቡን የኑሮ ሁኔታ ውስጥ ማስገባት ካልቻሉ መጪ ጊዜ የበለጠ ይከብዳል ይላሉ ምሁራን። በግላችሁ ኑሮን ለማሸነፍ በኢመደበኛ ንግድ የሚፍጨረጨሩ በአገዛዙም ሆነ በግል ድርጅቶች ተቀጣሪ ሆነው በአነስተኛ የወር ደሞዝ የሚያገኙ እዚህ ግባ በማይባል የጡረታ አበል ለመስተዳደር የሚጣጣሩ ሌሎች በዝቅተኛ የኑሮ እርከን ላይ የሚገኙ ወገኖች የኑሮ ውድነቱን መቋቋም ተስኗቸዋል። ብዙዎች ከምግብ አልፈው የቤት ኪራይ መክፈል እያቃታቸው ነው። የባሰባቸው ደግሞ ልመናን ተጨማሪ ገቢ ምንጭ ለማድረግ እየተገደዱ እንደሆነም ለማወቅ ተችሏል። ኢኮኖሚው ከአስቸጋሪ ሁኔታ ውስጥ በፍጥነት ወጥቶ እስኪያገግም ድረስ በህዝቡ ላይ የኑሮ ውድነቱ ቀውስ እንዳያስከትል በቅጡ ሊታሰብበት እንደሚገባም ተገልጿል። የምግብና የተለያዩ ሸቀጦች ዋጋ በየሰዓቱ እያሻቀበ ባለበት ኢትዮጵያ ለተለያዩ ፕሮጀክቶች የሚወጣውን ገንዘብ ሲጨምር ደግሞ ኢኮኖሚ የበለጠ እየተኮማተረ ቀውሱ ይባባሳል። ስለዚህ የሁለተኛው ምዕራፍ የሀገር በቀል ኢኮኖሚ አተገባበር እነዚህን ችግሮች ማዕከል ማድረግ ይኖርበታል ቢባልም እንኳን ይህንን ግን ታሳቢ አድርጎ ከመስራት አንጻር በርካታ የሚቀር ነገር እንዳለ በትዝብት ሀሳባቸውን ሰንዝረዋል። የህዝቡ ገቢ የኮሰመነ መጪው እያደረ በሚኮመትር ሀገር ውስጥ ከምንም መናገር በላይ ቅድሚያ የሚሰጠው ሰብአዊ ቀውስ እንዳይኖር ጠንክሮ መስራት ነው ተብሏል። በአሁኑ ጊዜ ኢትዮጵያ ውስጥ በጣም አስፈሪ የሆነው ሙስና ቅጣት ነው። በከፍተኛ የብድር ዕዳ ጫና ውስጥ ያለው ኢኮኖሚ በዚህ ደረጃ በምግባር ብልሾች ሲወረድ ደግሞ የመፍትሄ ያለህ ብሎ በፍጥነት መነሳት የሁሉም ኢትዮጵያውያን ኃላፊነት ነው። ኢኮኖሚው ከገባበት ማጥ ውስጥ ወጥቶ በስርዓት ካልተመራ መጪ ጊዜ ከባድ እንደሚሆን አያጠራጥርም። በአዲስ አበባ ከተማ ያገዛዙ አፈና ተጠናክሮ ቀጥሏል። ያገዛዙ ስርዓት በጅምላ ንጹሃንና እያፈነ ወደ ተለያዩ ቦታዎች በመውሰድና በአዲስ አበባ ውስጥ ለተለያዩ ፖሊስ ጣቢያዎች ስፍር ቁጥር የሌለው ሰላማዊ ወጣት ታፍኗል። ዛሬም በ8/5/2015 ዓ.ም ንፍስ ስልክ ላፍቶ ፖሊስ ጣቢያና አና ማርያም ያሉ ወጣቶች ታፍነው በፖሊስ ጣቢያው በጠባብ ክላስ ውስጥ ይገኛሉ። በግፍ የታፈኑ የአዲስ አበባ ነዋሪዎችም የደረሰልን ጥሪ አቅርበው በየቦታው ማንነት መሰረት ያደረገው አፈናም ዘመቻም እንደቀጠለም ጩኸታቸውን አሰምተዋል። በተገኘው መረጃ ከመንገድ ላይ በጅምላ ከሚታፈኑ ወጣቶች መካከል ኦሮሞ እኛ ተናጋሪዎች ተመርጠው ተፈተዋል። በኦዴድ አገዛዝ የታፈኑ ወጣቶች የግፍ ጽዋን እየተጎነጩ ይገኛል። የኦዴድ ስርዓት በየክፍለ ከተማ ደረጃ መርማሪ ፖሊሶችን በድብቅ በመሰብሰብ አፈነው በአማራ ተወላጆችና ኢትዮጵያን በሚሉ ንጹሃን መሆን እንዳለበት ተመክሯል። አፈነው በአዲስ አበባ በጥፍ መጨመሩን ዛሬ ያገኘነው ተጨባጭ መረጃ ያመለክታል። ከዚህ በተጨማሪ ሰሞኑን የታሰሩ አንዳንድ የአዲስ አበባ ተወላጆች የጸጥታ አካላት በቦታቸው የኦሮሞ ፖሊሶች እየተጠቁ ነው ተብሏል። የአዲስ አበባ የጸጥታ አካላት ሆነው ኢትዮጵያን ያስቀድማሉ ተብለው የታሰቡት በታፍነው በእነሱ የስራ መደብ ሌሎች የኦሮሞኛ ተናጋሪዎች እንደተመደቡ ተገልጿል። በ5000 ብር ዋስትና የተፈቱ እነዚህ ጸጥታዎች በግፍ የታሰረው ሳጅን እንዳልካቸው ከስራ ገበተው ተባሮ አማራ በመሆኑ ብቻ ታግዶ ሌሎች ኦሮሞዎችን እንዲተኩበት ተደርጓል ሲል ከራሱ ያገኘነው መረጃ መላክቷል። በተረሻም የጸጥታ አካሉን በማሰር ሙሉ ለሙሉ በኦሬድ ስር ከኮታውን ለማስያዝና ከስራ ገበታቸው በማባረር የአማራ ተወላጆችን በኢኮኖሚ ለማሽመድመድ እንደሆነ ታውቋል። በተያያዘ የጥምቀት በዓልን አስመልክተው የኦሬዶ አገዛዝ በርካታ ሰብአዊ መብትን የሚጋፉ ውሳኔዎችን አስተላለፈ። ጥር 7 2015 ዓ.ም ምረት በአዲስ አበባ ባሉ የፖሊስ ጣቢያ አዳራሾች የጥምቀት በዓልን ቀንን አስመልክቶ የሴራ ስብሰባዎችን አካሂዷል። በጥምቀት በዓል በርካታ ተልእኮ ተቀብለው ድርሻቸውን እንዲወጡ በርካታ የተባቡ ኃይሎች ምሬት ተስተዋል። ይሄ ተልእኮም ሙሉ አረንጓዴ ቢጫ ቀይ ቲሸርት የለበሱ ንጹሃንን ያጭዎቹን የበላዮቹን የለበሱ አረንጓዴ ቢጫ ቀይ ፎጣ የለበሱና በነ አሳምነው ጽጌ የነ መሳፍን ፎቶ ቲሸርት ለብሰው ጥምቀትን ለማክበር የሚመጡ ጥንፈኛ ኃይሎች ስለሆኑ እነዚህን አካላት በመከታተል በአቅራቢያችሁ ለሚገኝ ፖሊስ አካላት በመጠቆም እንድታስይዙ የሚል የተባቡ የኦዴድ ጠንከር ያለ አቋም ተንጸባርቋል። በአዲስ አበባ አጼ ቴዎድሮስ ነው አጼ ምኒልክንና የፍጄ ጣይቱን ፎቶ በሚያስከረክሩ የባጃጅና የባለ አራት እግር ተሽከርካሪ ሹፌሮችም እንደታሰሩ ተሰምቷል። በአዲስ አበባ አጼ ቴዎድሮስና አጼ ምኒልክንና የፍጄ ጣይቱን ፎቶ በሚያስከረክሩት ባለ ሶስት እግር ባጃጅ ላይ ለጥፋቸዋል የተባሉ አሽከርካሪዎች እየታሰሩ መሆኑ ታውቋል። በአዲስ አበባ ቦሌ ክፍለ ከተማ ወረዳ 13 ልዩ ስሙ ገርጃ አካባቢ አጼ ቴዎድሮስንና አጼ ምኒልክን እንዲሁም የፍጄ ጣይቱን ፎቶ በምታሽከረክሩበት ባለ ሶስት እግር ባጃጅ ላይ ለጥፋቸዋል ተብለው ለግርፋ ተደረገዋል። በቦሌ ክፍለ ከተማ የወረዳ 13 ፖሊስ በወረዳው ገርጅ ኮንዶሚኒየም ወደ ወረገኑ ስምሪት የተሰጣቸው አሽከርካሪዎችን በምታሽከረክሩበት ባለ ሶስት እግር ባጃጅ ላይ የአጼዎቹን ፎቶ ለጥፋቸዋል በሚል ንብረታቸው እንዲወረስ ሆኗል። ከሳምንት በፊት 15 አሽከርካሪዎች ከሚያሽከረክሩበት ባለ ሶስት እግር ባጃጅ በክፍለ ከተማ ወረዳ 13 ፖሊስ ጣቢያ የታሰሩ ሲሆን ከእስር ለመፈታት እያንዳንዳቸው ከ5000 ብር እስከ 10000 ብር እንዲከፍሉ መጠየቃቸውም ተነግሯል። ከ5000 ብር እስከ 10000 ብር የተጠየቁትን ገንዘብ የቻሉ ከፍለው እስከ ንብረቶቻቸው ከእስር ሲለቀቁ፣ ያልቻሉት ደግሞ ንብረታቸው በቅርብ ቀን ለመንግስት ገቢ ይደረጋል በሚል ዛቻ እና ማስፈራሪያ እየደረሰባቸው እንደሆነም ጠቁመዋል። ለዕለቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ የሳተላይት ስርጭት ዝግጅቶቻችን ጋር መልካም ቆይታ።
የሰኞ ጥር 8 ቀን 2015 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ። የባሳለ አገርህን አትልቀቅ። ተታሎ ሆነ ተገዶ አገሩን የለቀቀ ህዝብ ከፍልስጤም ህዝብ የባሰ ሰቆቃ የሚደርስበት ስለሆነ የኢትዮጵያ ህዝብ ምን ቢደርስበት አገሩን ኢትዮጵያ ለወራሪ ሆነ ለዘረኛ አገራት ፍዮች የሚተው አይሆንም። አይነታው ዘረኛ ኮሎኔል ለስልጣን ከበቃ ጀምሮ ይህን አውሬ መሪ ነጻውጭና ኢትዮጵያን አፍቃሪ አስመስለው በማቅረብ ህዝብን አደናግረው የገንጣዮች ሰለባ ሊያደርጉ የጣሩ እኩይ ክፍሎች አሁንም ሰውየው ከተነቃበት ወዲህም ከስህተታቸው አንታረም ብለው ከንቱ ውዳሴ ሲደረድሩለት እየታዘብን ነው። የካቢኔ ሹም ሽር አድርጎ ገንቢ ለውጥ ያመጣልናል ብለው የጠበቁት ለምሳሌ ጠባቡ ታከለ ኡማ ከዘረፈው ማዕድን ሚኒስቴር ኃላፊነት ተነስቶ የጓደኛውን ጠባብ የሽመልስ አብዲሳን ቦታ ሊወስድ ታጭቷል ተብሏል። ለሽመልስ ቦታ ለማ መገርሳ የሾምባዮችን በርካታ ስለሆኑ በለየለት ዘረኛ ሽመልስ ጣፈንታ ላይ የውርርድ ጊዜ መጥቷል። የምን ለውጥ ጉልቻ ቢቀየር ወጥ አያጠፍጥም ቧልት ነው ዘረኛ በዘረኛ እየተተካ። የነ ኮሎኔሉ ዘረኝነት በአማራነን ባዮች በነ ይልቃል እናገኘው ሙሉ ድጋፍን እያገኘ ነው። ህዝብና ታሪክ የማይረሳው ክህደት ለፍዝብ ፍርድ የሚያቀርባቸው አሳፋሪ ባንዳነት። በዘረኞች ጎራ የሚደረግ የቦታ ሽግሽግ ምንም ፋይዳ የለውም። በዘረኞች መሃል ያለው መናቆርና መነካከስ ግን ትኩረት ተሰጥቶት ለህዝብ የጋራ ትግል መጠቀሚያ እንዲሆን ማድረግ ተገቢ ነው። ብልጽግና እርስ በርሱ መናከሱ ያርገው የሚያሰኝ ደግ ዜና ነው። የትግራይ ብልጽግና እጣ ፈንታ ገና አለየለትም። የምርጫ ቦርድ ኃላፊ ተብየዋ የዘረኞቹ ቡችላ ምርጫ ባልተካሄደባቸው ቦታዎች ምርጫ እናደርጋለን ስትል ይህን ትግራይን ይመለከት አይመለከት ግን ትንፍሽም አላለችም። በአንጻሩ የማይመስል ወሬ የጨነቀው እርጉዝ ያገባል አይነት እስካልሆነ ድረስ የወያኔ መሪዎች ኮሎኔሉ ሊሾም ፈልጓልም እየተባለ ነው። ደራርቱ ደብረ ጽዮንን አቅፋ እንደሳመችው ኮሎኔሉም ይህን ዘረኛ ለማቀፍ የሚቀፈው አይሆንም። የሚያስተሳስራቸው ብዙ ጉዳይ አለ። ሁሉም የአንድ ዘረኛ ወያኔ ልጆች ናቸው። ሁሉም ያመረሩ ጸረ አማራዎችም ናቸው። ሁሉም የኢትዮጵያን መከፋፈል ይፈልጋሉ። ወያኔም ኮሎኔሉም አዲስ አበባ ይዘቷን ባለቤቷን ለመቀየር ፈላጊዎች ናቸው። ወያኔም ኮሎኔሉም ፋኖን በዋና ጠላትነት የመደቡና ለወልቃይት ጠገዴ ራያ ወዘተ በወያኔ መቀማትም ተስማሚዎች ናቸው። ስለዚህ ዓለምንም ጥርጥር የተጀመረው ጸረ ፋኖ ዘመቻ በስፋት ቀጣይ መሆኑን አፍ ሞልቶ መናገር ይቻላል። ይህ በእንዲህ እንዳለ በአሁኑ ጊዜ አሳሳቢ ሆኖ ያለው ጉዳይ የፋኖም የአማራውም የአማራና አፋሩም የህዝብ አጠቃላይ ጸረ ዘረኛ አንድነት ጥያቄ ነው። ኮሎኔሉ ባፈናም በድለላም ፋኖን ሊከፋፍል አምሮ እየጣረ ነው። ወያኔ የዘረፈውን መሬት በኢታሪካዊ ክርክር ሊያስመልስ ይከጅላልና ጸረ ፋኖ ነው። የክፍፍሉ ዘመቻ ምንም ውጤት አላሳየም ሊባል አይቻልም። በሰበብ አስባቡ ክፍፍል እየተከሰተ ነው። አማራውን በአውራጃዊነት ለመሰነጣጠቅ ጥረታቸው ዜሮ አልሆነም። ንቃት ያስፈልጋል። አንድነት ላይ ነፋስ እንዳይገባና ህብረትና በስልት መጠናከር ወሳኝ ነው። ከሁሉም በላይ ግን ኮሎኔሉ ወገናችን ወዳጃችን ነው ከሚለው ቅዠት መንቃት ያስፈልጋል። አማራ ብልጽግና አማራው ላይ የወዘፉት ጠላት እንጂ ሲጨርፈውም አማራ እንዳልሆነ አስረግጦ ልንታገለው ግድ ይላል። አስመሳይ አማራ ጭምብሉ አማራ ሲገልጡት ግን የለየለት ጸረ አማራ የዘረኞች ቡችላ። የኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ ቀይ እንጂ የወያኔ ወይም የኦነግ ቡትቶ ባንዲራ አይደለም። የአዲስ አበባ ስም አዲስ አበባ እንጂ ፊንፊኔ ወይም ሊያድበሰብሱብን እንደሚሞክሩት ሸገር አይደለም። በዚሁ መንገድ ተቃዋሚ ነን ነጻ ድርጅት ነን ብለው እየቀላመዱ ከዘረኛው አገዛዝ ጋር ያበሩትን በነቂስም ሆነ በጅምላ በጸረ ኢትዮጵያነት በተጨባጭ የተሰለፉ ናቸው። አንዳንድ የአገር ስሜት አለባቸው የሚባሉት በግልጽ ጎራቸውን ለይተው ከህዝብ ጎን እስካልቆሙም ድረስ ከኑግ የተሰኘ ሰሪጥ የእነሱም መሆኑ አይቀሬ ነው። ጋራችን ከወዲህ ነው እያሉ በህዝብ ላይ አሰቃቂ በደል ሲደርስ፣ አማራው ነፍጠኛ ተብሎ ቤቱን ሲቀማ፣ አዲስ አበባ አትገባም ተብሎ ሲሳደድ፣ በወለጋ ሲጨፈጨፍ ወዘተ ዝምታን ካቀፉ ውግዘት ሲያንሳቸው ነው። በአዲስ አበባ እየደረሰና እየቀጠለ ያለውን ግፍ ሲቃወሙ ለምንስ መስማት አቃተን? ጫማ የሳሙት ጠቅላይ ሚኒስትራችንን ዛሬ አገኘን ብለው የፈነደቁት ህዝብ ሲጠቃ ከየትኛው የአይጥ ጉድጓድስ ገቡ? ሳይዘነጋ ሲባል ሊጠየቅ የሚገባው ነው። ኮሎኔሉ አቋሚን አልቀየረም ሊታሰብም አይገባም ብሎ የኮለኮላቸውንም ህዝብን እየሰደበ በጥፋቱ ቀጥሏል። ሚሊዮኖች ሲራቡ እሱና ጓደኞቹ ግን ተግባዋል። አሁንም ከአረብ ኢሚሬት ጫማ ስር እንደወደቀ ነው። የዚችን አገር ተቀጣሪ ሰላይ የተባለውንም ግለሰብ የውጭ ጉዳይ አፈቀላጤ አድርጎታል። የአሜሪካ አገልጋዮችና ቀጥረኞች የተባሉትንም በቅርቡ አሰልፏል። ለወያኔ አጋር ሆኖ የቆየውን የጅቡቲ መሪ ገሌህን አቅፎ የእሱን ተቃዋሚዎች በጋራ ሊያጠቃ አፋሮችን ሊያስወጋም ተስማምቷል። በሶማሊያ ዘመቻ ያለው ተዋክቦ እያለ አልሽባብን ልጨርሰው ደረስኩ ብሎም ለህዝብ ይዋሻል። አፉ ቅቤ ልቡ ጩቤ። በጸረ ወያኔነት ሰልፍ ለጥቅሙ ሲል የገባው አክራሪው ሻቢያን ባዕዳን ጦሩን ከኢትዮጵያ አስወጣ ሲሉት አጣብቅኝ ውስጥ ገብቷል። ቀውሱ ተባብሷልና ለሚመጣው ዝግጁ ሆኖ መገኘት የሚመከር ይሆናል። ይህን ሁሉ መሰረት በማድረግ እና በማጤን ኢህአፓ በሀገር አድን ትግሉ ለሁሉም አገር ወዳድ ኃይሎች ከጎኑ እንዲሰለፉ ሲጠራ እሱም ከጎናቸው መሰለፍ እንደሚቀጥልም እያረጋገጠ ነው። በጠላቶቻችን ላይ በጋራ እንነሳ። ድል ለኢትዮጵያ ሕዝብ። የአገራችን አረንጓዴ ቢጫ ቀይ ሰንደቅ ዓላማዋ ይውለብለብ።
ስለማይረዱ ስለማይረዱ ማንነታቸው ማንነታቸው ከስራቸው ያምናሉ ያምናሉ ባባቸው ስለማይረዱ ስለማይረዱ ማንነታቸው ማንነታቸው ከስራ
ኡፍ! በብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ትውልድ አውግ ዝም ብሎ ይቀመጥ በጭራሽ አይተንፍስ። ገና ከጅምሩ በፍራቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋን ለመውቀስ ትውልዱን ለማውገዝ። ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ። የነበረው ያለ ያልነበረው እንጣጣል የዛን ትውልድ ታሪክ ይፍቃል ይልቃል። በህዝብ ልጆች ደም እጅጉን ዘፍዝፎ ያፓን ወክሳል የሰፋው ጫማ የወያኔ ይቀፉ። አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያወግዛል ነጻነት ላይ ያገኝ። የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋበ ያልነበረ አውራ ትውልዱን አያርክስ። ይህ የኢሰፓው ጫማ የወያኔ ውሎች ያልነበረ አውራ ፍጹም አይናገር በደም የወረዛ የዳቢሎሶም ገና ከጅምሩ በፍራቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረም ያፓን ለመውቀስ ትውልዱን ለማውገዝ። ያልነበር አውራ በጭራሽ አይተንፍስ።
ካልታገሉ
I'm not sure. ይሆናል እንጂ ቆም ነገር መስራት በጣም ቀላልው ሰውነት ማማ
ያቀታል እንጂ ቆም ነገር መስራት በጣም ቀላልው ሰውነት ማማ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ ሰላሳ7 ቁጥር 5 ግንቦት 2004 ዓመተ ምህረት ከሽምብራ ዛፍ ስር ተቀምጠው የሚፈርዱ ዳኞች ህዝብ እየተበደለ እየተከፋ ተዋርዶ እየተሰደደ ንጻነት እየጠፋ ሀገር እየወደመ ታሪክና ባህል እየረከሰ ባለበት ዘመን ፍትህ ረተ ዳኝነትና በያኔ የሚያስተናግዱ ዳኞች ይኖራሉ ተብሎ አይተበቀም። ባገርና በህዝብ ላይ እንዲህ ያለ በደል የሚፈጽመው ያምባገነን ፍራት የጋውጪውንም ሆነ የህግ ተርጓሚውንና አስተዳደሩን ሁሉ በመዳፉ ተቀልሎ ራሱ ፈራጅ ቆራጭ ሆኖ ህዝብን ቀጥቅጦ ይገዛል። የታሪክም ሆነ የህግ የህዝብም ሆነ የሞራልና የህልና ተጠያቂነት አይኖርበትም። በሀገሪቱ ውስጥ ከርሱ በላይ ሌላ ለእል ኃይል ሆኖ ይፈርድብኛል ይቀጣኛል ያባረኛል ብሎ ስለማይተጋ የህዝብ በደል ገንፍሎ በመውጣት እስከ ተወገደበት ጊዜ ድረስ ያለ ስጋት ሊቆይ የሚችልበትን ዘዴ ሁሉ ለመጠቀም ይሞክራል። በዚህ አምባገነን ፍራት ውስጥ በዳኝነት ተግባር የተመደቡ አገልጋዮችና ፍርድ የሚበይኑ ዳኞች በሽምብራ ዛፍ ስር ተቀምጠው ፍትህ ርት የሚያጠፉ ካድማስ ባሻገር ለማየት የሚያስችል ህሊና የሌላቸው ናቸው። የሰውን ልጅ ከእንስሳ ጋር የሚያመሳስለው ደግሞ ለነገ ትውልድ የሚያስብ ህሊና ማጣቱ ነው። ቀደም ሲል የነበሩት ገዢዎች ይህንን ባለማድረጋቸው ይኸው ዛሬ በታሪክና በትውልድ ፊት እየተወቀሱ ይገኛሉ። ዛሬ በአገራችን ኢትዮጵያ የተፈነው ዘረኛ አምባገነን ፍራት ቀድሞ ከነበሩት አምባገነኖች በበርካታ ሁኔታዎች የሚለይባቸው መስፈርቶች መካከል አንዱ እጅግ ሲበዛ ጮሌና በሚያስገርምም ደረጃ ቆርጦ ቀጥል የሆነ ውሸታም መሆኑ ነው። በሌላ በኩል ደግሞ ሰኔና ሰኞ ተገጣጥሞልናልና ሁኔታውን እየተጠቀም ላልተወሰነ ጊዜ መቆየት እንችል ይሆናል ብለው ደምድመዋል። ይህም ሁኔታ ወያኔዎቹ የአገሪቱን ውስብስብ ችግሮች በርቀት ለማየት የሚያስችል ራእይ አፈጥጧቸዋል። ብሔራዊ ራእይን በሩቅ ርቀት ለማየት የማይችል ፍርሃት በሽምብራ ዛፍ ስር ተቀምጦ የሚፈርድ ዳኛ ተመሳሳይ ባህሪያት ተግባር ስላላቸው የመጨረሻ እድላቸው ተያይዘው መጥፋት ይሆናል። ታዲያ ዛሬ የኢትዮጵያ ህዝብ የሚጨነቀው ስለነርሱ መጥፋት ሳይሆን ትናንት ደርግ አገሪቱን አጥፍቶ እርሱም እንደጠፋ ሁሉ ነገም ወያኔዎቹ እነርሱ ጠፍተው አገሪቱንም እስከመጨረሻው እንዳያጠፋት ብቻ ነው። ለዚህ መጻይ ብሔራዊ ችግር መፍትሄ ለማግኘት ግን በተቃዋሚ ወገን ለሚገባ የታሰበበት አይመስልም። ታስቦበት ቢሆንም ማኖሮ እስካሁን አንድ መፍትሄ ሊገኝ በመቻለ ነበር። ይህ በሚገባ ታስቦበት አንድ እልባት እስካላገኘ ድረስ ደግሞ በአገራችን መጥፋት ነፍስ ያወቀ ማንኛውም የአገሪቱ ዜጋ ተጠያቂ ሊሆን አይገባም ለማለት የሚቻል አይሆንም። ወንጀል ሲፈጸም እየታየ የመከላከል እርምጃ ለመውሰድ ከተጠያቂነት አያድንም። ሌላው ቢቀር ከታሪክና ከትውልድ ወቀሳ ነፃ መሆን አይቻልም። ኢትዮጵያ ሀገራችን ለታሪክና ለትውልድ የሚያስብ ዜጋ እንደማታጣ ያፓ ሁልጊዜ ተስፋ ያደርጋል። ዛሬ የኢትዮጵያ ህዝብ በረጅም የታሪክ ሂደቱ ባደረገው ጉዞ እንዳሁኑ ያለ ዙሪያው ገደል የሆነ ችግር ገጥሞት አያውቅም ተብሎ ድምዳሜ የተደረሰበት የተለያዩ ምክንያቶች ስለተፈጠሩ ነው። በመጀመሪያ ደረጃ ይህን ብሔራዊ ጥፋት የሚፈጽመው የባዕድ ኃይል ወይም የውጭ ጠላት ወይም ደግሞ የቅኝ ገዢ ወራሪ ጦር ሳይሆን በትውልድና በዜግነት ኢትዮጵያዊ የሆነ አገር በቀል የወገን ጠላት መሆኑ ራሱን የቻለ አንደምታ አለው። ሁለተኛ፣ ይህ ሀገር በቀል ጠላት በዘር ተደራጅቶ በመምጣት ስልጣን በመጨበጡ የዘረኝነትን ስርዓት ለማስፋፋት የአገሪቱን የብሔር ብሔረሰብ ስብጥር በመጠቀም ዜጎችን እየከፋፈለ በማጣላት የስልጣን ይዞታውን ለማጠናከርና እድሜውን ለማራዘም የሚያደርገው እኩይ ተግባር በቀላሉ የሚታይ አይደለም። ሶስተኛ፣ ይህን ዘረኛ ስርዓት የሚቃወምና ከስልጣኑም እንዲወርድ የሚያደርግ ጠንካራ ተቃዋሚ ኃይል ባለመኖሩ ወያኔ የልብ ልብ ማግኘቱና ህዝቡም ሁነኛ የትግል አስተባባሪ ማጣቱ ነው። አራተኛ፣ ከቀዝቃዛው ጦርነት ፍጻሜ በኋላ የዓለም አቀፍ የፖለቲካ መልክዓ ምድር በመሰረታዊ መልኩ በመለወጡ ምክንያት በአገሮች መካከል የነበረው የኃይል አሰላለፍ ከፍተኛ መሸካሸግና ብወዛ ስላደረገ ነው። ይህም ራሱን ችሎ በዲፕሎማቲክና በአገሮች መካከል በሚኖረው ግንኙነት ላይ ለውጥና አስተጋባው አሳድሯል። በመሆኑም የዛሬቷ ዓለማችን በአንድ ልዕለ ቀንበር ስር ወድቃለች። ይህም በመሆኑ በሶስተኛው ዓለም የሚኖሩ ደካማና ደሃ ናቸው የሚባሉት አገሮች ለፖለቲካና ለኢኮኖሚ ነጻነት በሚያደርጉት ትግል ላይ ከፍተኛ ጫና አሳድሮባቸዋል። በዚህ እውነታ በይበልጥ ተጎጂ የሆኑት የኢትዮጵያና ዜጎቿ ናቸው። በወያኔ ምክንያት የአገራችን ብሔራዊ ልዕልናም ሆነ የፖለቲካ ነጻነት በባዕድ እጅ በመውደቁ ምክንያት በኢትዮጵያ ሕዝብ ላይ የወደቀው የሰብአዊ መብቶች መጣስ፣ በደልና ጭቆና፣ እስራትና ግድያ የውጭ ተመልካችና ሐዘኔታ እንዳያገኝ ተደርጓል። ምንም እንኳ በላይኛው አንቀጽ የተዘረዘሩት ምክንያቶች በአሁኑ አገራችን ላይ እንደ ሶስተኛ ዓለም አገሮች ከሞላ ጎደል ተጽዕኖ ቢያሳድሩም የአገራችን ዕጣ ፈንታ ግን እጅግ ሲበዛ የከፋ ሆኖ ይገኛል። ለዚህ የከፋ ሁኔታ ሕዝባችን በይበልጥ ሊጋለጥ የበቃውና ከዚህ የችግር ማጥ በቀላሉ ሊያወጣ ያልቻለው አሁን በስልጣን ላይ ያለው የወያኔ ስርዓት አራማጆች ባህሪና ተግባር ነው። ይህ ባህሪያቸውና ማንነታቸው የውጭ ባዕዳን በይበልጥ ገላቸውን ሰደው እንደልባቸው በአገራችን የውስጥና የውጭ ጉዳይ ገብተው ያሻቸውን እንዲያደርጉ አስችሏቸዋል። ማንም እንደሚያውቀው ምንጊዜም ቢሆን ምዕራባውያን አጥብቀው የሚጠሉትና የሚቃወሙት ከቻሉም ሊያስወግዱት የሚፈልጉት በየትኛውም የዓለም ክፍል የሚገኘውን አገር ወዳድ መሪ ነው። አገር ወዳድ መሪ ከሆነ ቢከፋም ቢበጅ የሀገሩን ብሔራዊ ነጻነት ጨርሶ አሳልፎ ስለማይሰጥ የዚያን አገር ሀብት የማግኘት እድላችን የመነመነ ይሆንብናል ብለው ስለሚገምቱ ምዕራባውያኑ እንዲህ ያለ መሪ ቢቻል ለማጥፋት ካልሆነ ደግሞ ከማስገልበጥ ወደ ኋላ የሚሉ አይደሉም። ለዚህም በታሪክ የተደገፈ ማስረጃ ማቅረብ ይቻላል። ሌላው ቢቀር ከአፍሪካ አህጉር ከዋሜ ንክሩማንና ፓትሪስ ሉሙምባን ጠቅሶ ማለፉ ይበቃል። ዛሬ በአገራችን የሰፈነውን አምባገነን ስርዓት የሚያራምዱ ግለሰቦች እንኳንስ አገር ወዳዶችና ኢትዮጵያዊ ብሔራዊ ስሜት ያደረባቸው መሆኑ ቀርቶ ነጻ እናወጣለን ብለው ለታገሉለት ለትግራይ ሕዝብም እንኳ ቢሆን ፍቅርና ስሜት ያላቸው አይመስሉም። ያ ባይሆንም አኖሮ በዘር ላይ የተመሰረተ ከፋፋይ ስርዓት ዘርግተው በዘመናት ከሌሎች ወገኖች ጋር አብሮ በሰላም የኖረውን የትግራይን ሕዝብ ለማቀያየም ባልጣሩ ነበር። የወያኔ መሪዎች ብሔራዊ ስሜት ስለሌለባቸው የሀገርን ብሔራዊ ጥቅም ለባዕዳን አሳልፈው በመስጠታቸው ባዳን አለቃቸው በኩል ክብረ ወሰን አግኝተውበታል። ይህ በአገራችን በኢትዮጵያ ታሪክ በሚያሳፍር መልኩ በተግባር የተገለጸው በዘመነ ወያኔ ሆኗል። የአገርን ጥቅም ለባዳን አሳልፎ መስጠትን አሳፋሪ የክህደት ተግባር ወያኔዎቹ እንደ ስልጡን ፖለቲካ ቆጥረውት ሊያኩራራቸው ቢችልም ለመላው የኢትዮጵያ ሕዝብ ግን አንገት ሰባሪና አስጠቂ ድርጊት ነው። በአሁኑ ወቅት የሀገሩ ብሔራዊ ሀብት በባዕዳን እየተዘረፈ ከሀገር ሲወጣ እያየ እየሰማ የማይቆጭ የማይበሳጭና ጥቃትና ውርደት የማይሰማው ኢትዮጵያዊ የለም ማለት አይቻልም። የጊዜ ጉዳይ ነው እንጂ ጥቃትና ውርደቱን አስወግዶ የሀገሩን ሉዓላዊነት አስከብሮ ብሔራዊ ሀብቱንና ጥቅሙን ለሚያስከብርበት እድል እንደሚመጣ ማንም አገር ወዳድ ሊጠራጠር አይችልም። ይህን አሁን ለማድረግ ግን የኢትዮጵያን የነጻነት ልዕልና የሚያስጠብቅ የህዝብን ነጻነት ጥቅም ሊያስከብር የሚችል ነጻ የሆነ ኢትዮጵያዊ መንግስት መምጣት እንዳለበት ግድ ነው የሚሆነው። ጸረ ህዝብና ጸረ አገር የሆነ ስርዓትን የሚያራምዱ ግለሰቦች ከምኒልክ ግቢ እስካልተባረሩ ድረስ የሀገራችን ብሔራዊ ሀብት በሰፊው እየተዘረፈ ወደ ውጭ መውጣቱን ይቀጥላል። የውጭ ባዕዳንም ጥቅማቸውን የሚያስከብርብላቸውን ወያኔን አቅፈው ደግፈው በስልጣኑ እንዲቆይ ያደርጉታል። ባጭሩ ለሀገር ጥቅምና ለህዝብ ነጻነት ደንታ የሌለው ቡድን በኢትዮጵያ ዛሬ መምጣቱ ለውጭ ባዕዳን በተለይም ደግሞ ለምዕራባውያን የማይገኝ እድልና ተስማሚ ወቅት ሆኖላቸዋል። ከዚህ መሰረታዊ ሀቅ በመነሳት ነው ባዕዳን የሀገራችንን ብሔራዊ ሀብት በየፈርጁ ለመዝረፍ እድልና አጋጣሚ ያገኙት። እዚህ ሁሉ አደጋ የአጋንንት በረት ሊከፈት የቻለው ደግሞ በምዕራባውያን አቀነባባሪነት የተዘጋጀው የ1983ቱ የለንደን ስብሰባ ነበር። ምዕራባውያኑ በዚህ ስብሰባ እንዲገኙላቸው የፈቀዱት ሶስት ተገንጣይ የብሔር ድርጅቶችን ሲሆን ኢትዮጵያን ብሔራዊ ጥቅም ለማስጠበቅ ሲታገሉ የነበሩትን ድርጅቶችም ይሁን ስብስቦች ሌላው ቀርቶ በታዛቢነት እንኳን እንዳይገኙ ከልክለዋል። ኢትዮጵያን ብሔራዊ ጥቅም ሊያስከብርና ሊከራከር የሚችል አንዳችም ኢትዮጵያዊ ድርጅት በሌለበትና ኢትዮጵያንም ሊወክል የሚችል ተሳታፊ ባልተገኘበት ጉባኤ የተወሰነ ውሳኔ የሕግ ተቀባይነት እንደማይኖረው በወቅቱ የኢትዮጵያ ሕዝብ ተቃውሞውን በታሪክ መዝገብ አስመዝግቧል። ኢህአፓም በበኩሉ በዚህ ፈታኝ ታሪካዊ ወቅት በዚህ አገር አፍራሽ ጉባኤ የተላለፈውን ውሳኔ ከኢትዮጵያ ሕዝብ ጋር ቆሞ ተቃውሞውን አስመዝግቧል። ከሽምብራ ዛፍ ተቀምጦ የተላለፈ ፍርድና ውሳኔ የኢትዮጵያን ሕልውና የሚሆን ልዕልና ሊወስን ከቶ እንደማይችል የኢትዮጵያ ሕዝብ አበክሮ ይገነዘባል። ታዲያ የባዕዳን አሻንጉሊት ግለሰቦች ዛሬ በስልጣን ላይ ሆነው ይህን ሁሉ ብሔራዊ ጥፋትና ወንጀል ቢሰሩ የኢትዮጵያ ሕዝብ አይገርመውም። ትግሉን በመቀጠል የተጠየቀውን ሁሉ መስዋዕት እየከፈለ ግን የሀገሩን ህልውና ልዕልናና ነጻነት ብሔራዊ ጥቅሙን የሚያስከብርለትን ዴሞክራሲያዊ ስርዓት ይመሰርታል። እንዴት የሚለውን ጥያቄ ግን ወቅታዊና አንገብጋቢ እንደሆነ ሁሉም የሚረዳው ይሆናል። ከሁሉ በፊት ግን አንድ ማዕከላዊ ጉዳይ በሚገባ ታይቶ በጋራ ግንዛቤና እይታ ውስጥ እንዲገባ ያሻል። ይኸውም በኢትዮጵያ የፖለቲካ መልክዓ ምድር ያለው የኃይሎች አፈረጃጀትና የኃይል ሚዛን ጉዳይ ተገቢውን እይታ ሊያገኝ ይገባዋል ብለን እናምናለን። በዚህ በአገራችን የፖለቲካ ባህረ ውድ ውስጥ ሶስት ዋና ዋና ተዋንያን ተሰልፈው ይገኛሉ። እነርሱም አንደኛው በወያኔ ዘረኛ አምባገነን አገዛዝ ስር ወድቆ የቁም ስቃዩን የሚያየው መላው የኢትዮጵያ ሕዝብ ነው። ሁለተኛው የወያኔን አገዛዝ የሚታገለው ክፍል ሲሆን ሶስተኛው ደግሞ በዘር ላይ የተመሰረተን ስርዓት ያሰፈነው አምባገነን አገዛዝ የኢትዮጵያን ሕዝብ በመከፋፈልና ሀብት በመዘረፍ ላይ የሚገኘው ጸረ አንድነትና ጸረ ዴሞክራሲ ቡድን ነው። እነኚህ ሶስት ምድቦች በኃይል ሚዛን ውስጥ ሲካተቱ ደግሞ በሁለት አጠቃላይ ጎራ ይሰለፋሉ። በአንደኛው ሚዛን መላው የኢትዮጵያ ሕዝብና የተቃዋሚው ጎራ ሲሆን፣ በሌላኛው ደግሞ ወያኔና ተባባሪዎቹ ናቸው። የትግላችንን አድማስ በማስፋት በእነኚህ ሁለት ጎራ የተሰለፉትን ሁለት ተጻራሪ ኃይሎች በቅርበት ስንገመግም ሁለት የማይታረቁ ባላንጣዎች ተፋጠው መቆማቸውን እናያለን። በአንድ በኩል ኢትዮጵያ ሀገራችንን ብቻን ለማጥፋት ካልሆነላቸው ደግሞ ተከፋፍላ በጥቃት
በጥቃቅን ጎጣቆጦች እየተከለለች እንድትኖር የሚፈልጉ ባዕዳን ኃይሎችና የዚህ እቅዳቸው አስፈጻሚ ያደረጉት ወያኔ ሲሆን፣ በሌላ በኩል ደግሞ መላው የኢትዮጵያ ህዝብና ዘለዓለማዊት ኢትዮጵያ በዘለዓለም መኖር አለባት ብለው ጸንተው የቆሙ አይበገሬዎቹ የኢትዮጵያ አንድነት ኃይሎች ናቸው። መላው የኢትዮጵያ ህዝብና አንድነት ኃይሎች በማይበገር በማይበረከክ በማይቸነፍና በማይጠፋ ጎራ ውስጥ መሆናቸውን ያለጥርጥር ማመን ወሳኝ ነው። ይህንን ለማለት የሚቻለው እንዲያው ለአልኩባይነት ሳይሆን ታሪክ በሚመሰክርለት ማስረጃ ላይ በመመርኮዝ ነው። ያባ የሚከተሉትን አቋቆች ምንጊዜም ቢሆን በትግሉ አድማስ አስገብቶ ይንከፋከፋል። እነርሱም እንቅስቃሴው መነሻውና መድረሻው አልፋና ኦሜጋው ናቸው። የማንነቱና የእምነቱ መግለጫዎች የሰብእናው መለያዎችና የዜግነቱ መሰረቶች ስለሆኑ የትግሉ መርሆዎች አድርጎ ያከብራቸዋል። እነኚህ እውነቶች መሰረቶች የሚከተሉት ናቸው። አንድ በጥንታዊቷ አገራችን ኢትዮጵያ የዜጎቿ እኩልነትና አንድነት መጠበቅ ለህልውናዋም ይሁን ለነጻነቷ መሰረት መሆኑ። ሁለት የዲሞክራሲያዊ ስርዓት መመስረት ለሀገራችን እድገትና ህልውና ማረጋገጫ ሊሆን እንደሚችል። ሶስት በአንድ ሰው አንድ ድምጽ በህዝብ ሉዓላዊነት መሰረት የሚመጣ ስርዓተ መንግስት ለሀገር ሉዓላዊነት ለህግ የበላይነትና ለህዝብ ስልጣን ዋስትና እንደሚሆን። አራት ዘርንና ቋንቋን መሰረት ያደረገ ፌዴራላዊ አስተዳደር ለሀገር እድገትም ሆነ ለዜጎች አንድነት እንቅፋት እንጂ አልሚ እንደማይሆን። አምስት ይልቁንም በሪጅናል ኦቶኖሚ ላይ የተዋቀረ ፌዴራላዊ ስርዓት ለእድገት ግስጋሴ ለአስተዳደርና ለፍርድ አሰጣጥ ቀልጠፈና ስለሚያመች ለሁሉም ዜጋ በየትኛውም የአገሪቱ ክፍል መንቀሳቀስ የሚያስችለውን ነጻነት ስለሚሰጠው። ስድስት የመድበለ ፓርቲ ህልውና ተሳትፎና እንቅስቃሴ የአምባገነን ስርዓት እንዳይሰፍን መከላከያ መሳሪያ እንደሚሆን። ሰባት ከዚህ ጋር ተያይዘውም የኢትዮጵያ መንግስት የስልጣን ክፍፍል ማለትም የህግ አውጭው የህግ ተርጓሚውና አስፈጻሚው ክፍል ተግባር ኃላፊነትና ስልጣን በህግ ተለይቶና ተደንብቶ መታወቅ በአምባገነን ገዢዎች ስልጣን እንዳይዙ ሊከላከል የሚችል በመሆኑ። ስምንት የሀገሪቱ የበላይ ህግ የኢትዮጵያ ላላይ ህገ መንግስት እንደመሆኑ የህዝብን ነጻና ሙሉ ተሳትፎ አግኝቶ በውሳኔ ህዝብ መጽደቅ እንዳለበት። ዘጠኝ የኢትዮጵያ ሀገራዊ ነጻነት የግዛት አንድነትና ሉዓላዊነት የዜጎቿ ነጻነትና ክብር የማይደፈር የማይገሰስና የማይቀረስ መሆኑን ማረጋገጥ። አስር ከላይ የተዘረዘሩት መሰረታዊ ጉዳዮች በሀገሪቱ ህገ መንግስት ውስጥ መካተት እንደሚገባቸው ማረጋገጥ። እነዚህ አንኳር የሆኑ የፓርቲው የትግል መርሆዎች መሆናቸውን ማመኑ ብቻ ሳይሆን ተግባራዊ እንዲሆኑም ይታገላል። እነዚህ የፓርቲ ብሔራዊ ራዕዮች በሀገራችን ውስጥ ስር ሰደው እንዲተከሉና እንዲጸድቁ በተግባርም እንዲተረጎሙ ተመሳሳይ ራዕይና ዓላማ ካላቸው ተቃዋሚ ኃይሎች ጋር ያለመታኮት በትጋት ለመስራት ፓርቲው ምንጊዜም ዝግጁ ነው። ይህን ራዕዩን ለማሳካት ግን ከፍ ብሎ በተጠቀሰው አንቀጽ እንደተዘረዘረው ሁሉ የኢትዮጵያ የፖለቲካ ኃይሎች አስተላለፍ የተስተካከለና የኃይል ሚዛኑም ለሀገራችን ነጻነት ለማስገኘት የሚያስችል አስተማማኝ ኃይል ሆኖ ነጥሮ መውጣት ይገባዋል። ይህንን የኃይል ሚዛን ወደ ኢትዮጵያ የነጻነት ትግል እንዲደፋ ከተፈለገ ደግሞ የተቃዋሚው ክፍል ቁርጠኛና ወሳኝ የሆነ አስቸኳይ እርምጃ ሊወስድ ይገባዋል። ይህ በየቦታውና በየወቅቱ በቡድን እየተሆነ የሚሞከረው የህብረት ጥረት ሁሉ የተፈለገውን ጠንካራ አገራዊ ህብረት ለማምጣት የማይችል መሆኑን ተገንዝቦ በጋራ ብሔራዊ ዓላማ ላይ የተመሰረተ የአንድነት ኃይል መፍጠር ይዋሊደር ሊባል የማይችል አስቸኳይ ህዝባዊ አገራዊ ጥሪ መሆኑን ማመን አለበት። ከዚህ ውጭ የሚደረገው ሙከራ ሁሉ የሀረግ ሬሳ ተክል ታዛ ፍለጋ ከሚያደርገው ጥረት የተሻለ ውጤት አያስገኝም። ከፋፋይና ጊዜ አጥፊ ከመሆኑም በላይ ለወያኔ እድሜ ቀጣይ ከመሆን ያለፈ ፋይዳ አያመጣም። በተጨማሪም ተባብራችሁ ከወያኔ ጭቆና ነጻ አውጡኝ የሚለውን የኢትዮጵያን ህዝብ ጥሪና ቤስታ ሊሰማ ያልቻለ ያልፈቀደ ምላሽ ለመስጠትም ያልተዘጋጀ ነው። አገራዊ ጥሪን የማይቀበል ህዝባዊ ጥያቄን የማይመልስ የአገሪቱን ወቅታዊ አንገብጋቢ ጉዳዮች በግምት የማያስገባ ትግል ውጤት አልባ ከመሆንም አልፎ በቀጥታም ሆነ በተዘዋዋሪ ተወደደም ተጠላ ያምባገነነች እድሜ ቀጣይ ከመሆን አልፈም በያባምነት የሀገራችን ፈርጀ ብዙና ውስብስብ ችግሮችን በዘለቂታ መልኩ እንዲፈቱ ካስፈለገ መላው የሀገሪቱ ዜጎችን ያሳተፈ ሁሉንም የፖለቲካ ተዋናይ ያስተባበረ ልዩ ልዩ የህብረተሰብ ክፍሎችንም ጭምር ያካተተ አገር አቀፍ የሆነ አውደ መድረክ መዘጋጀት ችግራችንን ለመፍታት የመጀመሪያውና ፈርቀዳጅ ምዕራፍ ሊቆጠር ይገባል። የሂደትና ዝግጅት በሚገባ ታስቦበትና ተመክሮበት ሊጠናቀቅ ግድ ይላል። ሁሉም ዜጋ የሚመኛትን የነጋዋን ዴሞክራሲያዊትና ለሁሉም ዜጋ የምትሆን አገር ለመገንባት የሁሉም ዜጎቿ ሙሉ ተሳትፎ ወሳኝ ነው። ከዚህ ውጭ የሚደረግ የችኮላና የተናጠል ድካም ሁሉ የባቢሎንን ግንብ ለመስራት ከሚደረግ ከንቱ ልፋት በላይ ሊሄድ አይችልም። አንድን አምባገነን ስርዓት በማስወገድ ላይ ብቻ ያነጣጠረ ትግል ማካሄድ አንገብጋቢና አጣዳፊ መሆኑ አንድና ሁለት የሚባልበት ጉዳይ አይደለም። በመሆኑም ከሁሉም በፊት የቅድሚያ አጀንዳ ሊሆን እንደሚገባው የሁሉም እምነት ሊሆን ይገባዋል። ይህ መሰረታዊ ጉዳይ እንዳለ ሆኖ ግን የሀገራችን ሁለንተናዊ ችግሮች አምባገነኖች ከተወገዱ በኋላ ወዲያው ይወገዳሉ ብሎ ማሰብ የችግሮቻችንን ጥልቀትና ስፋት ውስብስብነትና አስቸጋሪነት በሚገባ አለመረዳት ይሆናል ብለን እናምናለን። ከዚህ መሰረታዊ እምነት በመነሳት ነው ዛሬ በትግሉ ሂደት ብዙ ተግባራት መጠናቀቅ ይኖርባቸዋል ብለን ሁሉንም የምናሳስበው። ይህን ብርቱ ማሳሰቢያና ማስገንዘቢያ ልናስተላልፍ የምንሻው ካለፉት 40 ዓመታት ተቀሰምነው ተመክሮ በመነሳት ነው። አስቀድሞ ካላሰቡበትና ካልተዘጋጁበት ብሎም ከአድማስ ባሻገር እያሰቡ ካልተሰናዱበት አምባገነን ተክቼ ችግሩን ብቻዬን እፈታዋለሁ ቢባል የሀገሪቱን ችግሮች መፍታት ቀርቶ አይቀርፉም። ያጤውን ስርዓት ተክቼ ብቻዬን የሀገሪቱን ችግር መፍታት እችላለሁ ብሎ የህዝብን ስልጣን የነጠቀው ደርግ ሀገራችን ላይ ያደረሰውን ጠባሳ ሁሉም የሚያውቀው ነው። ወያኔም በፈንታው ከህልፈተ ደርግ በኋላ ያደረገው ይህንኑ ነው። የሀገራችንን ችግሮች ግን እየባሱ እንጂ እየተሻሉ አልመጡም። ህዝቡም ከአንድ አምባገነን ስርዓት ወደ ሌላው የከፋ ስርዓት ተዳረገ እንጂ ምንም መፍትሄ አላገኘም። ስልጣንን በግርግር መንግስትን በጥሎ ማለፍና በብልጠት አምጥተን የሀገራችንን ችግር እንፈታለን ከሚሉ ከንቶች ከታሪክ ትምህርት ያልቀሰሙና የኢትዮጵያንም ህዝብ ማንነትና ምንነት ያላወቁ የሀገሪቱንም ችግር ያልተረዱ በመሆናቸው የኢትዮጵያ ህዝብ ይታዘባቸዋል እንጂ አያዝንላቸውም። መጻይ ድሉን ግን ማንም እንዲወስንለት አይሻም። የወደፊቷ አገራችን የሚያስፈልጋት ከአድማስ ባሻገር የሚያስቡና ብሔራዊ ራዕይ ያላቸው በህዝባዊ ስርዓት ሂደት የሚመጡ መሪዎች እንጂ አምሯቸው በጎጥ ክልል የተሸበበ ግለሰቦችና ከሽምብራ ዛፍ ስር ተቀምጠው የሚፈርዱትን አይደለም። አንደኛው ምዕት ዓመት ያለችው አገራችን ኢትዮጵያ በተረተ የተፈነባት የህግ የበላይነት የነገሰባት የዜጎቿ ነጻነት የተከበረባትና በስርዓተ ዴሞክራሲ እንድትስተዳደር ስለምንፈልግ የእውን እስኪሆን ድረስ ትግላችንን እንቀጥላለን። ኢትዮጵያ አንድነቷን ጠብቃ ለዘላለም ትኖራለች። ህዝቧም አቸናፊ ይሆናል።
ለመድብለ ፓርቲ ቀድሞ የታገለ በቃይ ተፋላሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋ ነህ ግንባርክን አሳየ
ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የሰለመው መብራት የእውነት ብርሃን ፋና እምነትን አትክር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ። በእናት ላይ ሞግዚት ከዘለዳው ኑሮን የሚጠላ ኑሮውን ይገፋል ሞትን የሚጠላ ሞትን ይደግፋል ፍቅር በራሱ ኃይል መውደድን ሲወደው ጥላቻን ከጎኑ በእጁ ጨብጦ ነው መውደድ ጨክኖበት ገፍትሮ ሲጥለው አፍቃሪ ይሆናል ፍቅር ለሚጠላው ያፈቀረን ልቆ የጠላን የሚያፈቅር እንደ ፍቅር ድንፈፍ ከቶ የለም ባገር የማያገኘውን ሲከጅለው ኖሮ ያገኘውን ጠልቶ ካጠገቧ ኑሮ ይናውዛል ላይኑ ያያል ተንሸዋሮ ይመጣና አዲሱ ፍቅር ፍቅር ባይ ዘመን ያጅነውና ያለፈን ሳያይ ታሪክን ሳይሰማ ሁኔታን ሳያጤን ዳግም እንደገና ይላል እኔን እኔን ያፈቀሩት ሲገድል እንዳለው ገሞራው እርግጥ ነው መሞቱ ሰካራም ባልኮሉ ወዶት ፉት ባለው ገንዘብ የወደደ ከነፍሱ አስበልጦ ባይኑ እንደዞረበት ይሞታል አንጋጦ ለጥቃት የማይቆም የማይጎፈን ነው ቢኖርም ቢሞትም ድንጋይ ሸክም ቻይ ነው ተጨማሪ ሚሻ በእናት ላይ ሞግዚት ሳይገባው ይሞታል የሰው ሰውነት
Alma, Alma, tu delirio, mi la cabeza, te va a quedar.